ሰላም ጤና ይስጥልኝ ተከበራችሁ አድማጮቻችንና ተመልካቾቻችን የዛሬው ዩናይትድ ስቴትስ ፕሬዝዳንታዊ ምርጫ ድምጽ አሰጣጥ ሂደት ተጠናቋል። በቆጠራ አሸናፊ ለመለየት ያብዛኞቹ ግዛቶች ውጤትም ይፋ እየተደረገ ይገኛል። በቀጣዮች ደቂቃዎች ወይም ሰዓታት ውስጥ አሜሪካውያን 47ኛ ፕሬዝዳንታቸው ማን እንደሆነ ይለያሉ። በዛሬው ጥቅምት 27 2017 ዓመተ ምህረት ልዩ የዩኤስ 2024 ምርጫ የጧት ዝግጅታችን የምርጫውን ውጤት እንነግራችኋለን። ፕሮግራም በመምራት አብራችሁ የሚቆዩ አስማማየ ነው ነኝ። ስመኝሽ የቆየ ደግሞ ምርጫው ውጤት እየተከታተለች ነግረን እዚህ ከጎኔ ትገኛለች። ስመኝሽ እንደምናለሽ? መጀመሪያ በሰላምታ ልጀምር ብዬ ነው። እስካሁን ያለው ዩናይትድ ስቴትስ ፕሬዝዳንት ምርጫ ውጤቱ ምን ይመስላል?
እንግዲህ እንዳልከው ዛሬ የተካሄደው የአሜሪካ ምርጫ ድምጽ ያሰጣጥ ሂደቱ ተጠናቆ ድምጽ እየተቆጠረ ይገኛል። በየግዛቱ ሁሉም የራሳቸውን ድምጾች እየቆጠሩ ናቸው። ከስር ደግሞ ያው በታሪክ እንደሚደረገው ሚዲያዎች ውጤቱን እየተከታተሉ ይተነብያሉ በየግዛቶቹ ማን ያሸነፉ እንዳሉ። እንግዲህ እስካሁን እጃቸው ላይ ደረሰን መረጃ እንደሚያሳየው የሪፐብሊካኑ ፕሬዝዳንታዊ እጩና የቀድሞ የዩናይትድ ስቴትስ ፕሬዝዳንት ዶናልድ ትራምፕ በ24 ግዛቶች ውስጥ ማሸነፋቸውን አረጋግጠዋል። የዲሞክራት እጩ የሆኑት ደግሞ ምክትል ፕሬዝዳንት ካማላ ሃሪስ በ17 ግዛቶች ውስጥ አሸንፈዋል። ትራምፕ ማሸነፋቸውን ያረጋገጡባቸው ግዛቶች በታሪክ ወይም በተለምዶ ለሪፐብሊካን ፓርቲ ድምጻቸውን በመስጠት የሚታወቁ ናቸው። አብዛኞቹ ለምሳሌ ለመጥቀስ እንደ አላባማ፣ ዌስት ቨርጂኒያ፣ ሰሜን ዳኮታ፣ ደቡብ ዳኮታ፣ ቴክሳስ የመሳሰሉ ግዛቶች ይገኙበታል። በተመሳሳይ ደግሞ ሃሪስ በአብዛኛው ያሸነፉባቸው ግዛቶች እንዲሁ በተለምዶ ለዲሞክራት ድምጻቸውን በመስጠት የሚታወቁ ናቸው። ለምሳሌ ለመጥቀስ እንደነ ሜሪላንድ፣ ማሳቹሴትስ፣ ቨርጂኒያ፣ ኒውዮርክ የመሳሰሉ ግዛቶች ናቸው ያሸነፉባቸው። ከዛ በተጨማሪ ደግሞ እንግዲህ የአሜሪካ ዋና ከተማ የሆነችው ዋሽንግተን ዲሲ ወይም ዲስትሪክት ኦፍ ኮሎምቢያም ሃሪስ አሸንፈዋል። በዘንድሮ ምርጫ ከፍተኛ ፉክክር የተካሄደባቸውና የምርጫውን ውጤት ደግሞ ይወስናሉ ተብለው የሚጠበቁ 7 ግዛቶች አሉ። አሪዞና፣ ጆርጂያ፣ ሚችጋን፣ ኔቫዳ፣ ሰሜን ካሮላይና እና ፔንሲልቬኒያ። ከነዚህ ግዛቶች ውስጥ ትራምፕ ሰሜን ካሮላይናን ማሸነፋቸውን አረጋግጠዋል። የተቀሩት ግዛቶች ግን እስካሁን ውጤታቸው አልወጣም። አንዳንዶቹ ጋር እንደውም እጅግ በጣም እንደ ፔንሲልቬኒያ ባሉት ግዛቶች ውጤቱ በጣም የተቀራረበና ከፍተኛ ትንቅንቅ እየተካሄደበት ያለበት ሁኔታ ነው ያለው።
ይሄ እንግዲህ ያው በህዝብ የተሰጠ ድምጽ ወይም ፖፑላር ቮት የምንለው ነው። እንግዲህ ውጤቱ ደግሞ ዋናት የሚወሰነው በኤሌክቶራል ኮሌጅ በሚለው በሱ በኩል ያለው ውጤት ምን ይመስላል?
ልክ ነው አስማማው እንዳልከው የአሜሪካ ፕሬዝዳንታዊ ምርጫ አሸናፊ የሚለየው ከህዝብ በተሰበሰበው ድምጽ በሚቆጠረው ሳይሆን ኤሌክቶራል ኮሌጅ ብለህ አሁን አንተ በጠራኸው ወይም ደግሞ የመራጮች ስብስብ በሆነው አካል ነው። እነዚህ የመራጮች ከህዝብ ተወክለው የሚመረጡ ናቸው። በህዝብ ምርጫ ሊሆን ይችላል ወይም በፓርቲዎች አማካኝነት ተወክለው እንዲመርጡ በህዝብ የተወከሉ ናቸውና ብዛታቸው እንደየግዛቱ ህዝብ ብዛት ይወሰናል። ለምሳሌ ካሊፎርኒያና ቴክሳስ ትልልቅ የህዝብ ቁጥር ያላቸው ግዛቶች 54 40 መራጮች አሏቸው። ትንሽ የህዝብ ቁጥር ያላቸው እንደ ዋዮሚንግ ያሉት ደግሞ 3 ብቻ መራጮች ቁጥር ይኖራቸዋል። በዚህ መሰረት አሜሪካ በአጠቃላይ 548 መራጮች አሏት። ከነዛ ውስጥ እጩ ፕሬዝዳንት ሆኖ የሚመረጠው 270 መራጮችን ማሸነፍ አለበት። እስካሁን እንግዲህ አሁን እዚህ እስከመገባንበት ሰዓት ድረስ ባለን መረጃ መሰረት ትራምፕ 230 ድምጾችን በማግኘት እየመሩ ነው። ካማላ ሃሪስ ደግሞ 210 ድምጾችን አግኝተዋል ማለት ነው።
የከዚህ ጎል አብሮ ደግሞ ከፕሬዝዳንታዊ ምርጫ ጎል ለጎል ደግሞ የህግ መወሰኛው ምክር ቤት የተወካዮች ምክር ቤቱና የህግ መወሰኛው ምክር ቤቱ ምርጫዎችም እየተካሄዱ ናቸውና የነሱ ውጤትስ ምን ይመስላል?
በትክክል እንግዲህ የፕሬዝዳንታዊ እጩዎቹ የሚያደርጉት ትንቅንቅ ከፍተኛ ትኩረት ያገኘ እንጂ ጎን ለጎን የህዝብ ተወካዮች ምክር ቤት፣ የህግ መወሰኛ ምክር ቤት ወይም የሴኔቱ እንዲሁም ደግሞ የአንዳንድ ግዛቶች አስተዳዳሪ ወይም እንደራሴዎችም ለምርጫ ቀርበዋል። እንግዲህ እነዚህ የህዝብ ተወካዮች ለምሳሌ ካሉት መቀመጫዎች 435ቱ ምርጫ ተካሂዶባቸዋል። የህግ መወሰኛ ምክር ቤቱ ካሉት 100 መቀመጫዎች 34ቱ ለምርጫ ቀርቧል። በተጨማሪም ደግሞ ከ50 የአሜሪካ ግዛቶች መካከል 11ዱ ዛሬ እንደራሴያቸውን ወይም ደግሞ አስተዳዳሪዎቻቸውን መርጠዋል። አሁን ባላቸው መቀመጫ መሰረት ዲሞክራቶች የህግ መወሰኛ ምክር ቤቱን በአንድ መቀመጫ ብልጫ ይቆጣጣራሉ። ስለዚህ ሪፐብሊካኖች ሴኔቱን ወይም የህግ መወሰኛ ምክር ቤቱን ለማሸነፍ ሁለት መቀመጫዎችን ቢያንስ ማሸነፍ አለባቸው። ተጨማሪ አሁን ካላቸው ላይ ማለት ነው። የህዝብ ተወካዮች ምክር ቤት ደግሞ ሪፐብሊካኖች ብልጫ አላቸው። ስለዚህ ዲሞክራቶች ለመቆጣጠር ቢያንስ አሁን ካላቸው ላይ አራት ተጨማሪ መቀመጫዎችን ማሸነፍ አለባቸው። በዚህ መሰረት እስካሁን ባለን ውጤት መሰረት ዲሞክራቶች በህዝብ ተወካዮች ምክር ቤት ከቀረቡት ውስጥ 144ቱን አሸንፈዋል። ሪፐብሊካኖች ደግሞ 178ቱን አሸንፈዋል። ማሸነፍ የሚችለው ግን 218 መቀመጫዎችን ማግኘት የቻለ ነው። በህግ መወሰኛ ምክር ቤቱ ወይም በሰኔቱ ደግሞ 13 መቀመጫዎችን ሪፐብሊካኖች አሸንፈዋል። 11 መቀመጫዎችን ደግሞ ዲሞክራቶች አግኝተዋል። እንግዲህ እስካሁን ያለን መረጃ ይሄ ነው። የቀሩትን ደግሞ እየተከታተልን
በኋላ ተመልሰሽ ለተመልካቾቻችን ደግሞ ተጨማሪ አዳዲስ መረጃዎችን አሁን የመረጃዎችን ምታጋሪን እና ስመኝሽ ለአሁኑ ነው። በጣም እናመሰግናለን። ተመልካቾቻችን ከአሜሪካ ድምጽ ዛሬ እየተካሄደ የሚገኘው ምርጫ የተመለከተውን የጧት ዝግጅታችን እየተከታተላችሁ ያላችሁት አሁን ቀጣዩ ዘገባ አልፋለሁኝ። አሜሪካውያን ፕሬዝዳንታቸውን ለመምረጥ ድምጽ ሰጡ ውለዋል። እንዲሁም ምክር ቤቱን የትኛው ፓርቲ ይቆጣጠራል የሚለውን ለመወሰንም ድምጻቸውን ሰጥተዋል። የቪኦኤ ኬን ፋርቦ ከዊስኮንሰን የምርጫው ሂደት ምን ይመስል እንደነበረ ቃኝቶታል። እንግዶ ወልዴ እንደሚከተል ያቀርበዋል።
በአሜሪካ ዋናው የምርጫ ቀን በስተመጨረሻ ደርሷል። እንደ ዊስኮንሰን ባሉ ወሳኝ ግዛቶች ያለው የአየር ሁኔታ ትንሽ አስቸጋሪ ሊሆን የሚችል ይመስላል። ነገር ግን ሰዎችን ወጥተው ድምጽ እንዳይሰጡ ያድርግ እንደው የሚታይ ነው። ለማንኛውም ዛሬ አሜሪካውያን ድምጽ ለመስጠት ያላቸው የመጨረሻ ዕድል ነው። በኒው ሃምሽር ግዛት የምትገኘው ትንሽዋ ዲክስቪል ነዋች ከተማ ምርጫ ጣቢያዎቿን የከፈተችው እኩለ ሌሊት አለፍ እንዳለ ነው። በአሜሪካ የተሰጡትን የመጀመሪያዎቹን 6 ድምጾች ለካሜላ ሃሪስና ለዶናልድ ትራምፕ እኩል አከፋፍላለች። በዲክስቪል ነዋች የሚታየው ውጤት አጠቃላይ ከሚታየው የህዝብ አስተያየት ጋር የሚመሳሰል ነው። ምርጫው ተቀራራቢ ፍክክር የሚታይበት እንደሆነ አመላካች ነው። በምርጫው ማንም ያሸንፍ የሚወሰነው በጥቂት ግዛቶች ውጤት ይመስላል። ከነዚህ ግዛቶች አንዷ በሆነችው ፔንሲልቬኒያ ካማላ ሃሪስ ደጋፊዎቻቸውን በማግኘት የምርጫ ዘመቻ የመዝጊያ ንግግራቸውን አድርገዋል።
አሜሪካ አንድ ቀን ነው የቀረን። በህይወታችን ወሳኝ የሆነው ምርጫ አንድ ቀን ነው የቀረው። ሁኔታዎች ለኛ መልካም እየሆኑ ነው።
ዶናልድ ትራምፕ በበኩላቸው በሌላዋ ከፍተኛ ፉክክር በሚታይባት ሚሽጋን ግዛት በምትገኘው ግራንድ ራፒድስ ከተማ የመጨረሻ ዘመቻቸውን አድርገዋል።
ይሄ የመጨረሻ የምርጫ ዘመቻ ስብሰባዬ ነው። የመጨረሻው ታምናላችሁ? እንዲህ ያሉ ግዙፍና ቆንጆ ስብሰባዎች እዚህ የምናየው አይነት የድጋፍ ስብሰባ መቼም ታይቶ አይታወቅም፣ ወደፊትም አይታይም።
በሚሊዮን የሚቆጠሩ አሜሪካውያን ከምርጫው ቀን አስቀድመው ድምጻቸውን ሰጥተዋል። በአንዳንዶቹ ግዛቶች መራጮች ድምጻቸውን በፖስታ ቤት በኩል የላኩ ሲሆን፣ በሌሎቹ ደግሞ በየምርጫ ጣቢያው በአካል ተገኝተው ቀደም ብለው መርጠዋል። የዊስኮንሰን ዩኒቨርሲቲው የፖለቲካ ሳይንስ አዋቂው ማይክል ዋግነር
Elections in the United States are extremely secure.
United States ውስጥ ለምርጫዎች እጅግ ከፍተኛ የሆነ ጥበቃ ይደረጋል። ስለምርጫዎች የሚነገሩት አብዛኞቹ የሴራ ጥርጣሬዎች መሰረተ ቢስ ናቸው።
ተንታኙ ማይክል ዋግነር እንደሚሉት ዊስኮንሰንን በመሳሰሉና እጩዎቹ በጣም ተቀራረበ የመራጭ ድጋፍ በሚፎካከሩበት ግዛት ውስጥ ድምጹን የሚሰጠው ብዛት ለሁለቱም ፕሬዝዳንታዊ እጩዎች ዘመቻዎች ቁልፍ ጉዳይ ነው። በአንዳንድ ግዛቶች በቀደሙ ምርጫዎች በሚሊዮኖች ከሚቆጠሩ ድምጾች ውስጥ እጩዎቹ የተበላለጡት በጥቂት ሺዎች ብቻ መሆኑን ገልጸው፣ ይህም በሀገሪቱ ያለውን ጽንፍ የያዘ የፖለቲካ ክፍፍል አጉልቶ የሚያሳይ እንደሆነ አመልክተዋል።
The closeness of the election shows us how far we've fallen in terms of our civic culture.
አሜሪካውያን ድሮ በፖለቲካ አመለካከት ባይስማሙ እንኳ ተከባብረው አብረው ይኖሩ ነበር። አሁን ዊስኮንሰን ውስጥ ስንመለከት ከ60 ከመቶ የሚበልጡ ነዋሪዎች በአመለካከት ከማልስማማው ሰው ጋር ስለ ፖለቲካ ማውራት አቁሜያለሁ ብለዋል። ከአምስት ሰው አንዱ በፖለቲካ ጉዳይ ከማልስማማው ሰው ጋር ሙሉ በሙሉ ግንኙነት አቋርጫለሁ የሚል ነው። ይህ እንግዲህ በአያሌ ትውልዶች አይተነው የማናውቀው በአብረውነታችን ላይ የተፈጠረ ስብራት የሚያሳይ ነው።
በምርጫው ታማኝነት ላይ ጥያቄ በማንሳት የሚሰራጩት የተሳሳቱ መረጃዎች ባሉበት በዚህ ወቅት የምርጫ ሰራተኞች ላይ ዛቻ እየደረሰ ነው። ፕሬዝዳንታዊ እጩዎቹ ጭምር በዩናይትድ ስቴትስ ታሪክ እስካሁን ከታዩት ምርጫዎች ሁሉ እጅግ ወሳኝ ሲሉ በገለጹት ምርጫ አሜሪካውያን ድምጻቸውን በሚሰጡበት በዚህ ወቅት በመላ ሀገሪቱ በሚገኙ ምርጫ ጣቢያዎች ጠንከር ያለ ጥበቃ እየተደረገ ነው። ኬን ፋርቦ ከዊስኮንሲን ለላከው ዘገባ እንግዶል ነኝ ዋሽንግተን ዲሲ።
አሜሪካ ውስጥ የምርጫ ኮሚቴ የለም። ምርጫ የሚካሄደው በክልሎች ነው። የዩናይትድ ስቴትስ ግዛቶች አብዛኞቹ ዲሞክራትን ወይም ሪፐብሊካንን እንደሚመርጡ አስቀድሞ ይታወቃል። ነገር ግን 7 ግዛቶች አሸናፊን ይወስናሉ። ስዊንግ ስቴት ይባላሉ። ፔንሲልቫኒያ፣ ሚቺጋን፣ ዊስኮንሰን፣ ጆርጂያ፣ ሰሜን ካሮላይና፣ አሪዞና እና ኔቫዳ ናቸው እነዚህ 7 ግዛቶች። ይህን የተመለከተ ዘገባ በኋላ ላይ ወደ እናንተ የምናደርስ ነው የሚሆነው። አሁን ደግሞ አሁናዊ መረጃዎች ምን ይመስላሉ የሚሉትን በድጋሚ ልታቀርብልን ስመኝሽ እዚህ ስቱዲዮ ትገኛለች። ስመኝሽ፣ አዳዲስ መረጃዎች ምን አሉ?
እንግዲህ አስማማው ተመልካቾቻችንም እንደሚከታተሉት በተለይ ኤሌክቶራል ኮሌጅ ወይም በመራጮች ከነሱ የሚገኘው ድምጽ ተመሳሳይ ነው። ካማላ ሃሪስ 210፣ ዶናልድ ትራምፕ ደግሞ 230 ድምጾችን ነው ያገኙት። እስካሁን የተለወጠ ነገር የለም። ህዝብ ተወካዮች ምክር ቤት በኩል በሚደረገው ግን ዲሞክራቶች 150 መቀመጫዎችን አግኝተዋል። ሪፐብሊካኖች ደግሞ 179 መቀመጫዎችን አግኝተዋል። ቁጥሩ በትንሽ ከፍ ብሏል። ከዛ በተረፈ ግን እንዳልከው በግዛቶች መካከል በተለይ በ7 ግዛቶች ከፍተኛ ፉክክር እየተደረገባቸው ባሉት ግዛቶች መካከል ያለው ትንቅንቅ አሁንም እንደቀጠለ ነው። በጣም በጠባብ ውጤት የሚለያዩባቸው ግዛቶች አሉ። ስለዚህ የነሱ ውጤት መቼ እንደሚወጣ ወይም መቼ ይፋ እንደሚሆን ገና አልታወቀም ማለት ነው። አሁን ያሉት እነሱ ናቸው።
ያ በኋላ ላይ ደግሞ አዳዲስ መረጃዎችን ለተመልካቾቻችን አድማጮቻችን ማጋራታችን አይቀርም። በመግቢያችን ላይ ቅድም ስንጠቅስ የምርጫ ታሪካዊ መሆኑን ጠቅሰን ነበርና በብዙ መልኩ ለየት ያለ መሆኑም ይነሳል። እንዴ በዚህ ብናነሳው ከምርጫ ከሌሎች ጊዜዎች በምን ይለያል?
ልክ ነው። እንግዲህ አሁን በአሜሪካ ውስጥ እየተካሄደ ያለው ምርጫ በብዙ ምክንያቶች ታሪካዊ መሆናቸው ነው የሚገለጸው። አንደኛ በብዙ ዓመታት ውስጥ አሜሪካ ውስጥ ባልታየ ሁኔታ የአሜሪካ ፕሬዚዳንት የሆኑት ጆ ባይደን በድንገት ነው ምርጫው በቀረበበት ሰዓት ራሳቸውን ከምርጫው ያገለሉት። ስለዚህ ጥቂት ሳምንታት ሲቀረው ደግሞ በአሜሪካ በፖለቲካ ህይወታቸው በተለይ ብዙም ያንያክል እውቅና የሌላቸው ካማላ ሃሪስ ተክተዋቸዋል። ይሄ በራሱ ታሪካዊ ያደርገዋል። ሁለተኛው ምክንያት አሜሪካኖች እንግዲህ ለመጀመሪያ ጊዜ ነው ሴት ፕሬዚዳንት ሊመርጡ የተዘጋጁት ካማላ ሃሪስ የሚያሸንፉ ከሆነ። ምክንያቱም ከመጀመሪያው ፕሬዚዳንት ጆርጅ ዋሽንግተን ጀምሮ 46 ፕሬዚዳንቶችን መርጠዋል። ከነዚህ ውስጥ እስካሁን ድረስ ሴቶች የሉበትም እና
ያው ሂላሪ ክሊንተን ቢወዳደሩም
ከጫፍ ደርሰው ነበር። በ2016 ምርጫ ሂላሪ ክሊንተን ጫፍ ሆነው ዶናልድ ትራምፕ እሳቸውን አሸንፈው ነበር። ስለዚህ ዶናልድ ትራምፕ አሁን ካሸነፉ በድጋሚ ለሁለተኛ ጊዜ እጩ ሆነው የቀረቡትን ሴት ተወዳዳሪ አሸንፈው ነው ወደ ስልጣን የሚመጡት ማለት ነው። ካማላ ሃሪስ ማሸነፍ ከቻሉ ደግሞ የመጀመሪያዋ ሴት ፕሬዝዳንት መሆናቸው ብቻ ሳይሆን የመጀመሪያ ትውልደ እስያዊና ሁለተኛዋ ጥቁር ፕሬዝዳንት ይሆናሉ።
እነዚህና ሌሎች መረጃዎችን በኋላ ላይ የምናጋራ የሚሆነው። ተመልካቾቻችንና አድማጮቻችን እየተከታተላችሁ ያላችሁት የአሜሪካ ምርጫ የተመለከተውን የጠዋቱን ዝግጅታችን ነው። በዚህ ጉዳይ ላይ እንግዳ ጋብዘናል። እንግዳችን የዩኤስ አፍሪካን ኢንስቲትዩት ፕሬዝዳንትና የዲሞክራት ፓርቲ ደጋፊ ናቸው። የሚኖሩት ሎስ አንጀለስ ካሊፎርኒያ ነው። ዶክተር ታዲዮስ በላይ ይባላሉ። ዶክተር ታዲዮስ እንደምን አምሽተዋል? እዚህ አሜሪካውን ምሽት ላይ ስለምንገኝ እንደው እስካሁን ያለውን የምርጫውን ሂደት እርስዎ እንዴት ነው የተመለከቱት?
እንደምን አመሻችሁ። በጣም ነው የማመሰግነው ስለ ግብዣው። እንግዲህ አሁን እስካሁን ባለው ሁኔታ እኔም ቤቱኝ እየተከታተልኩ ነው ያለውን የምርጫውን ሂደት። ያው ኦፊሻላዊ የሆነ ሪፖርት አልወጣም። እሱን ያው እንግዲህ መስፋብሊ እንግዲህ ነገ ጠዋት ወይም ደግሞ እዚህ ሰሞን የምንሰማ ይሆናል ብዬ ነው የማስበው። ግን አሁን ባለው ሁኔታ እንግዲህ ያለው የመራጮች መነቃቃት በተለያዩ ስቴቶች፣ አሁን እናንተም እንደጠቀሳችሁት በተለይ በጣም ከፍተኛ ፉክክር በሚደረግባቸው ስቴቶች ከፍተኛ የሆነ የሰዎች መነቃቃት፣ መራጮች መነጋጋት ይታያል። እንግዲህ ውጤቱ ማየት ነው። ይሄ የዲሞክራሲ ፕሮሰስ ነው። በጣም የሚያስደስትም ነው። በተመሳሳይ ሁኔታ በተቃራኒ ደግሞ የሚያስጨንቅም ነው። እንግዲህ ውጤቱን ነገ ወይም ደግሞ ሰሞኑን እስከምንሰማ ድረስ አይ ቲንክ እስካሁን ባለው ሁኔታ እኔ ደስተኛ ነኝ። አይ ቲንክ ብዙ ነገሮችን እንሰማለን ብዬ እጠብቃለሁ። በተለይ አሁን ከነዚህ ከፍተኛ ፉክክር ከሚሰማባቸው ወይም ደግሞ የኤሌክሽኑን የምርጫውን ውጤት ሊያስቀይሩ የሚችሉ ብለን ከምናስባቸው ስቴቶች ወይም ግዛቶች የሚመጣውን ውጤት እንግዲህ መጠበቅ ነው። እንግዲህ አይ ቲንክ ሶፋር ጥሩ ነው ብዬ ነው የማስበው። በተለይ የመራጮች መነቃቃት በጣም በከፍተኛ ከዚህ በፊትም ባላየነው ሁኔታ ነው አሁን እያየን ያለ ነው እና የዴሞክራሲ ፕሮሰሱ ይህ ባህል በጣም እኔ አስደስቶኛል።
የኢትዮጵያን ተሳትፎስ እንዴት አዩት? በዚህ ምርጫ ውስጥ ኢትዮጵያንም እየተሳተፉ ነበር የሚገኘው እና በመራጭነት የእነሱ ተሳትፎ ምን እንዴት አዩት? የእናንተ ተቋምም እርስዎ የሚሰሩበት ተቋም ከዚህ ጋር የተያዙ ስራዎችም ስለሚሰራ ብዬ ነው።
ትክክል። እንግዲህ አሁን አጠቃላይ እንዳልኩ ከፍተኛ የሆነ የመራጮች መነቃቃት አይተናል። የእኛ ኮሚኒቲ ብቻ ሳይሆን የኢትዮጵያ ወይም ደግሞ የአፍሪካ ኮሚኒቲ ብቻም ሳይሆን አጠቃላይ ከፍተኛ የሆነ መነቃቃት አይተናል። ከምርጫው ጋር ተያይዞ የኛ ወደ እኛ ኮሚኒቲ ስትመጣ ተመሳሳይ ሁኔታ ነው የምታየው። ኢቨን አሁን በፊት እንደዚህ ሬድ ስቴት ወይም ደግሞ ብሉ ስቴት የምንላቸው ከፍተኛ የሆነ መነቃቃት የማናይባቸው ስቴቶች ራሱ እኔ አሁን ዛሬ ልመርጥ ስሄድ በጣም ከፍተኛ የሆነ ረጅም ሰልፎች ነበሩ። እዚህ ካሊፎርኒያ ውስጥ ሎስ አንጀለስ ነው የመረጥኩት። ሰው የእኛንም ኮሚኒቲ አይቻሉ እዛ ውስጥ ተሳትፎ መጨመር በቁጥር ደረጃም የተለያዩ የምርጫ ቅስቀሳ በማድረግ ከተለያዩ ተመራጮች ጋር የፕሬዚደንሻል ካንዲዴቶችን ብቻም ሳይሆን በኮንግረስ ደረጃ፣ በሴኔት ደረጃ ከዛም ባለፈ ከዛም በታች በተወረድ ያሉ የተለያዩ የህዝብ እንደራሴዎችን ሆነው ወይም ደግሞ ህዝቡን ወክለው የሚወዳደሩትን በመደገፍ በማገዝ ለእነሱ ካምፔን በማድረግ ከፍተኛ የሆነ ተሳትፎ ነው ያየሁት። ከዚህ በፊት ከነበሩት ምርጫዎች የአሁኑ በጣም እኔ የገመትኩት ወይም ደግሞ እኔ የተገነዘብኩት በዛ ደረጃ ነው። ኢንፋክት የተወሰነም ትንሽ ሰርቬይ ለመስራት አስበን ነበር ላለፉት 3 ወራቶች። ኮሚኒቲው አይ ቲንክ የመነቃቃት ነገር አሁን አይቻለሁ ብዬ ነው ማሰቡ። በተለይ ደግሞ አገር ውስጥ ያለው የኢኮኖሚ ፖሊሲ ውጭም ከአሜሪካ ውስጥም ያለው የዩኤስ ፎሬን ፖሊሲ በሚመለከት ሰው አሁን በጣም ትልቅ የሆነ ከፍተኛ የሆነ ትኩረት እየሰጠ ነው ያለው ለዚህ ጉዳይ እና በዚያውም በተመሳሳይ የፖለቲካ ተሳትፎ የምርጫ ተሳትፎ ከፍተኛ ነው ብዬ ነው በእኔ ግምት ማስበው የኛ ኮሚኒቲ።
ዶክተር ታዲዮስ በላይ በምሽት ተገኝተው ለሰጡን ሀሳብ ላካፈሉን ሀሳብ በአሜሪካ ድምፅ አድማጮቻችንና ተመልካቾቻችን ስም እናመሰግናለን። አድማጮቻችን እየተከታተላችሁ የምትገኙት የ2024 የአሜሪካ ምርጫን በተመለከተ የተዘጋጀውን የጠዋት ልዩ ዝግጅታችን ነው። አሁንም ይቀጥላል። አሁንም ዝግጅታችን እንደቀጠለ ነው። አሁን ደግሞ ቀጥታ የምናልፈው የአሜሪካ ድምጽ ባልደረቦች በአሜሪካ የተለያዩ ግዛቶች የምርጫ ሁኔታ እየተከታተሉ ነው የሚገኘው የቪኦኤ ትግረኛ ክፍል ባልደረባችን ተወልደ ወልደ ገብርኤል ኦክላንድ ነው የሚገኘው። በቀጥታ የስልክ መስመራችን ላይ ይገኛል። ተወልደ እንዴት አምሽተሃል? አንተ በምትገኝበት ኦክላንድ ያለው የምርጫው የምሽቱ ድባብ ምን ይመስላል?
እንዴት አመሸ አስማማው? እንዲሁም አድማጮቻችን አሁን ኦክላንድ በ9 አካባቢ ሌት 3 ሰዓት ከዲሲ ራቅ እንላለን። ቢሆንም እንደምንከታተለው ኦክላንድ የዴሞክራቲክ ከተማ ብቻ ሳይሆን የካሊፎርኒያ ስቴት ነው። 54 ኤሌክቶራል ቮት ወይም የውክልና ድምጽ ያላት ስቴት ነች። ኦክላንድ ውስጥ ምንም ቢሆንም ምንም እንኳን አሁን እስካሁን ድረስ የአንዳንድ የዋናዎች የሚባሉት ኖርዝ ካሮላይና የትራምፕ ይወስዳቸውም ኦክላንድ በአሁኑ ሰዓት ምርጫው በ3 ሰዓት የተካተሉ ነው ያሉት። አንድ ይገርማል፣ አንድ ኤምፓወርመንት የሚባል ወይም ደግሞ ለምርጫ ፕሮሰስ የሚደግፉት አንድ ግሩፕ ላይ አካባቢ ነኝ እና አሜሪካውያን ለዲሞክራሲያዊ ሂደት ሁሉ መደገፍ እንዳለበት ማንም ቢያሸንፍም ሁሉም እኩል ለፕሮሰሱ ወይ ለሂደቱ መሳተፍ እንዳለበት ካምፔን ወይም እንትን የሚያደርግ አንድ ማህበር አለ እዛ ላይ ያለው። ለምሳሌ አሁን ቅርታ ትንሽ ከሙዚቃም አካባቢ ሩቅ ሳልሆንኩኝ ያበሽ ይመስለኛል። ዋናው ነገር ምንድን ነው? ትልቋ ስቴት ካሊፎርኒያ ውስጥ ነው ያለሁት። እቺ ደግሞ እቺ ስቴት 54 ኤሌክትራል ቮት የሚሰጠው እንደሚጠበቀው ከ92 ጀምሮ ለካሜላ ሃሪስ ወይ ደግሞ ለዲሞክራቲክ ፓርቲ ነው። ቢሆንም እዚህም ቢሆን ለዶናልድ ትራምፕ የሚደግፉ ወይም ደግሞ ድምቃቸው የሚሰጡ የሉም ማለት አይደለም። በታሪክ ራሱ
ተወልደክ ትንሽ ድምፅም ይቋረጣል። በጣም እናመሰግናለን እስካሁን ላደረስከን መረጃ። ቀሩን ደግሞ በከዛ ያሉ አስተያየቶችና በሌሎች ጥንቅሮቻችን የምንመለስበት ይሆናል። በጣም እናመሰግናለን። መልካም ምሽት።
አመሰግናለሁ።
አድማጮቻችን፣ ቅንብራችን እንደቀጠለ ነው። ቀጣይ ምንወስዳችሁ ደግሞ የተለያዩ ተመልካቾች የሰጡትን ምርጫው በተመለከተ የሰጡት አስተያየት ነው። ኢትዮጵያ አመራጮች ከአሜሪካ ፕሬዚዳንት ምን ይጠብቃሉ? ሐዋሳና ደሴ የሚገኙ መራጮች ሀሳባቸውን አካፍለውናል። እንደሚከተለው ይቀርባል።
አሸናፊ ለምሳሌ ከሁለቱ እጩ ተወዳዳሪዎች እጩ ተወዳዳሪ ዶናልድ ትራምፕ እና ከዴሞክራቲክ እጩ ተወዳዳሪ ካማላ ሃሪስ አሸናፊውን አግኝቼ የመምከር እድሉን ቢገጥመኝ የምነግራቸው ነገር ቢኖር ዓለማችን በጣም ከዚህ ቀደም ከነበሩትም ጊዜያት በላይ ማለት ነው በተለየ መልኩ በጣም ፖላራይዝድ ነው፣ መጥፎ አቅጣጫን ይዞ እንደሄደ ነው የምገነዘበው እኔ በግሌ ማለት ነው። ስለዚህ የምርጫው አሸናፊ ሆኖ የሚመጣው ፕሬዝዳንት ዓለማችን እንድትሰክን አሜሪካ ትልቅ ድርሻ እንዳላት የዓለማችን ሕዝብ ሁሉ ያምናል እኔንም ጨምሮ ማለት ነው። ስለሚያምን በጣም ክሩሻል የሆኑ ውሳኔዎችን የመረረም ቢሆን በጣም ጠንካራ ውሳኔዎችን በመውሰድ ዓለማችን እንድትሰክን አሜሪካ የመሪነት ኃላፊነት ድርሻ ስላለባት አሁን በዓለማችን ላይ እየተካሄዱ ያሉትን የመካከለኛ ምስራቅ ግጭት እንዲሁም የራሻ ኡክራይን ግጭትን በማስቆም ዓለማችንን የመታደግ ኃላፊነት ስላለበት አዲሱ ፕሬዝዳንት ይህንን ኃላፊነቱን ለመወጣት በጣም ጠንካራ ፕሬዝዳንት እንዲሆን የህዝቡን ድምጽ የሚሰማ መሪ እንዲሆን ነው የምመክረው።
አሁን ባለው የአሜሪካ ምርጫ አሜሪካ የኢትዮጵያን እንትን ጥቅም ባስከበረ መልኩ ጥቅሟን አስከብራ የኢትዮጵያን የውስጥ አንድነቷን እና ኢትዮጵያ ደግሞ ከአሜሪካ ጋር ያላት ግንኙነት እንዲቀጥል ፈልጋለሁ። እኔ በግሌ አሜሪካ ከዚህ በፊት የኢትዮጵያ ወዳጅ ነች። የአሜሪካ መንግስታት እስካሁን በረጅም ከቀዳማዊ ኃይለ ሥላሴ ጀምሮ የነበረን ግንኙነት በጣም ጥሩ ነው። ይሄ ግንኙነት እንዲቀጥል ፈልጋለሁ። አንዳንድ ኢትዮጵያዊ እስካሁን የነበሩት የአሜሪካ መንግስታትም የኢትዮጵያን ህዝብና መንግስት ጥቅም አክብረው ወዳጅነታችን እስካሁን ድረስ ስለዘለቀ ይሄ ወዳጅነት እንዲቀጥል ፈልጋለሁ። እንደ ሐዋሳ ከተማ ነዋሪም እንደ ኢትዮጵያዊም ይሄ ወዳጅነት እንዲቀጥል ፈልጋለሁ። ፕላስ የአሜሪካ ምርጫም በሰላም እንዲጠናቀቅ በሰላም ተጠናቆ ኢትዮጵያና አሜሪካ የድሮ ወዳጅነታቸውን እንዲያስቀጥሉ ወዳጅነታቸው ከዚህ በፊት ከነበረው በተሻለ ኢትዮጵያና አሜሪካ ቢያንስ በመንግስት ለመንግስት ግንኙነታቸው ተጠናክሮ ኢትዮጵያም ከአሜሪካ አሜሪካም ከኢትዮጵያ ያለንን ግንኙነት አጠናክረን ሁለቱ ሀገሮች ወዳጅነታቸውን ለረጅም ጊዜ እንዲቀጥል ነው የኔ ፍላጎት። ምክንያቱም አሜሪካ የኢትዮጵያ አጋር ነች።
አሜሪካን ፕሬዝዳንታዊ ምርጫ መላው ዓለም ነው የሚጠብቀው። ምክንያቱም የአሜሪካ ፕሬዝዳንታዊ ምርጫ ውጤት ሁሉም ሀገር ላይ ተጽዕኖ ስለሚኖረው እየተከታተልኩኝ ነበረ። እስካሁን የታዘብኩት ነገር ምንድነው? አሜሪካ በዲሞክራሲ ሳምሃው ትንሽ ወደፊት ሄደች ሀገር ናትና የምርጫ ቀስቀሳው ሁለቱ በተለይ ዲሞክራቶችም ሪፐብሊካንም ብልጫ ለመውሰድ የሚያደርጉት ይሄ ዲሞክራሲያዊ የሆነ ትግል ደስ ይላል።
አሜሪካ በዲሞክራሲ ካደጉ ሀገሮች ውስጥ የመጀመሪያው ሀገር ነች እና ከፍተኛ የሆነ የክርክሩ በትራምፕና በካማላ ሃሪስ መካከል እንዳለ ይታወቃል። እኔ ብዙ ጊዜ የምከታተለው ያው የሀገራቸውን ጉዳይ ሳይሆን በውጭ ፖሊሲያቸው ላይ ምን አይነት ይዛታላቸው የሚለውን እሱን በከፍተኛ ሁኔታ ከተከታተላለሁኝ። ምክንያቱም በሁለቱም መካከል ያው መሰረታዊ የሆነ የውጭ ፖሊሲ ልዩነት ባይኖርም ግን ምን አይነት ድልና ተግዳሮት ይዘው ይመጣሉ የሚለውን እሱን እየተከታተልኩኝ ነው። ያው እንግዲህ ውጤቱን ደግሞ እናያለን።
አድማጮቻችንና ተመልካቾቻችን የ2024 የአሜሪካ ምርጫ የተመለከተው የቀጥታ ስርጭታችን እንደቀጠለ ነው። በአሜሪካ ድምጽ በተለያዩ መተግበሪያዎች ከመተላለፉን ባለፈ በአዶ ኤፍኤም በቀጥታ ስርጭት ወደ እናንተ እየደረሰ ነው የሚገኘው። አሁንም ዝግጅታችን ይቀጥላል። አሁን ደግሞ አቅጣጫችንን ሰፋ እናደርግና የተለያዩ አካባቢ ያሉትን አስተያየቶች ነው ወደ እናንተ እያደረስ ነው የሚገኘው። ኬኔዲ አባተ አሜሪካ ድምጽ የኢትዮጵያ ዘጋቢያችንን በቀጥታ መስመር ላይ ይገኛል። በዚህ ምርጫ ጉዳይ ላይ ሐሳቡን ሊያጋራን ኬኔዲ እንደምን ጧት ላይ ነው እንደምን አድርሃል ነው ኢትዮጵያ ላይ ምን ነውና እንደምን አድርሃል? እስኪ ኢትዮጵያ ያለው ምርጫውን በተመለከተ ያሉ ነገሮችን እስኪ አንተ አጋራን።
በጣም ጥሩ እንግዲህ አስማማው እንደምን አምሽታችኋል? እናንተ ጋር ምሽት ስለሆነ እንደሚታወቀው በርካታ ኢትዮጵያውያን የአሜሪካ ምርጫ በትኩረት ነው የሚከታተሉት። ቀደም ሲል አስተያየታቸው የሚሰማ ናቸው ከሐዋሳና ከደሴ የተናገሩ ነዋሪዎችን እንደገለጹት ማለት ነው። ምክንያቱም አሜሪካን የሚመራው ፕሬዚደንት ወይም መንግስት በኢትዮጵያና በኢትዮጵያውያን ላይ ካሳው ተጽዕኖ አንጻር ነው ይህ የሚሆነው። ይህም ሀገራዊ፣ ቀጠናዊ፣ ጥሩም ሃይማኖታዊና ስነልቦናዊ ጉዳዮችን የሚያካትት እንደሆነ እኔም እዚህ በአዲስ አበባ በተለያዩ አጋጣሚዎች ያናገርኳቸው አስተያየት ሰጪዎች ነግረውኛል። ዛሬ በማድረጋም የተወሰኑ አስተያየት ሰጪዎችን ላናግራቸው ሞክሬ ነበር። በምርጫው ድባብ እንዴት እየተደመቀ ከቀጠለበት ጊዜ አንስቶም በተለያየ መልኩ አስተያየታቸውን የሚሰጡ ነዋሪዎችን የሚያነሱት ይህንን ነው። ኢትዮጵያ እንግዲህ በተለያየ መልኩ የአሜሪካ መንግስት ወይም ደግሞ አሜሪካን የሚመራው ፕሬዚደንት የሚያሳድራቸው ተጽዕኖች አሉ። በተለይ ኢትዮጵያ በሀገር ውስጥ ከቀጠለው የእርስ በርስ ጦርነት ወይም ግጭት አንጻር፣ በቀጠናው ደግሞ በተለይ ከቀይ ባህር ተደራሽነት እና ከህዳሴ ግድብ ጋር በተገናኘም ኢትዮጵያ እየተጋፈጠቻቸው ያሉ ፈተናዎች አሉ። በእነዚህ ላይ እንግዲህ የአሜሪካ ተጽዕኖ ከፍተኛ ከመሆኑ ጋር በተያያዘ ማለት ነው። ከዛ ባለፈ እንግዲህ ከሃይማኖታዊና ከስነ ልቦናዊ ጉዳዮችን ታሪያ ያያይዛሉ። ለምሳሌ ያነገርኳቸው አስተያየት ሰጪዎች ዶናልድ ትራምፕን ያሉ ወይም ደግሞ የሚደግፉ ከሃይማኖታዊና ስነ ልቦናዊ ጉዳዮች አንጻር እንደሚደግፋቸው ነው የሚገልጹት። ማለትም ለምሳሌ ከጥንት ውርጃና የተመሳሳይ ጾታ ጋብቻን ከመሳሰሉት አቋማቸው ጋር በተያያዘ ከኢትዮጵያውያን ስነ ልቦናና ሃይማኖት ጋር የተቀራረበ አቋም አላቸው የሚል ሀሳብ አላቸው። ካማላ ሀሪስን የሚሉት ደግሞ ትራምፕ በህዳሴ ግድብ ላይ ያላቸውን አቋም ከዚህ ቀደም በ2020 ኦክቶበር ላይ ያቀረቡትን ንግግር በፈረንጆቹ አቆጣጠር ማለት ነው ለግብጽ ያደላ ነው በሚል የሚያነሱ አሉ። ስለዚህ ተመልሰው ከመጡ ኢትዮጵያ በቀጥታ ወደ ሚሮባክስ ጉዳይ ላይ
እናመሰግናለን። ኬኔዲ ለአጋራን ሀሳብ በኢትዮጵያ አሜሪካ ምርጫ በተመለከተ ያሉ ሀሳቦችን በተመለከተ አድማጮቻችንና ተመልካቾቻችን የአሜሪካ ምርጫ የተመለከቱ ቁጥሮችና አዳዲስ መረጃዎች ቅድም የገለጽንላችሁ ናቸው። አሁን የሚያሉት ሌሎች መረጃዎችን በማህበራዊ ትስስር ገጾቻችንና በሌሎች የምናጋራችሁ ነው የሚሆነው። የአሜሪካ ምርጫ በተመለከተ የሪፐብሊካን ሀሳብ የያዙ አስተያየቶችን በቀኑ ዘገባችን ወደ እናንተ ማድረሳችን ይታወሳል። ነገም ተመሳሳይ ዘገባዎችን ወደ እናንተ የምናደርስ መሆኑን መጠቆም እንወዳለን። ከዚህ ቀጥሎ ደግሞ በማህበራዊ ትስስር ገጻችን በፌስቡክ በቀጥታ ስርጭት ወደ እናንተ አዳዲስ መረጃዎችን ማጋራታችን የምንቀጥል ነው የሚሆነው። አብራችሁ ስለነበራችሁ በጣም እናመሰግናለን። ያስማማየነው እያስተናገድኳችሁ ከመላ የአሜሪካ ድምጽ ባልደረባች ጋር አብራችሁ ምሽቱን ቆይታ አደረግኩኝ። እናንተም አብራችሁ ስለነበራችሁ እናመሰግናለን። በድጋሚ በቀጥታ የፌስቡክ ስርጭታችን አዳዲስ መረጃዎችን ትጋሩም ጠቁማለሁኝ። መልካም ምሽት ይሁንላችሁ።